Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ በመሽቱ ከሚደመጡት ጉዳዮች መካከል
ትምህርትን ላደረግናት ነገር ይቅርታ አላለው አላለም። ትምህርትን ስላባረርናት ይቅርታ አላለው አላለም። ትምህርት ደስ ሳይላት ወጣለች እና እሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይል ራሴ አይደለም የወጣሁት፣ እነሱ ናቸው አባረሩኝ።
ተሰማችኋት? በጎግል ድርጅት ውስጥ በከፍተኛ ኃላፊነት ስታገለግል የቆየችው ትምኒት ገብሩን ነው። በተቋሙና በሷ መካከል ስለተፈጠረው አለመግባባትና ተያያዥ ጉዳዮች በምሽቱ ታጫውተናለች።
ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋል። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥም ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋል።
አሁን ደግሞ የሰማነው ደረጀ ዳኝን ነው። ከተመሰረተ 16 ዓመታት ያሳለፈው ፍቃድ የሰርከስ ቡድን እያደረጋቸው ስላሉ ማህበረሰብ ደጋፊ ተግባራት ይነግረናል። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። ስመኝ ቸቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቤንሻንጉል ክልል መተከል ውስጥ በዜጎች ላይ የተፈጸመ ያለውን ጭፍጨፋ መንግስት ችግሩን ከመሰረቱ ለመፍታት አስፈላጊውን የተቀናጀ ኃይል እንዲሰማራ ማድረጉን ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ ሰብአዊ መብት ኮሚሽን ትላንት ባወጣው መግለጫ ጥቃቱ በመልኩም በስፋቱም ከዚህ በፊት ከነበረው ጥቃት የተለየ በመሆኑ መንግስት በአካባቢው የተቀናጀና የተጠናከረ የህግ ማስከበር ስራ መስራት አለበት ብሏል። ይህ በእንዲህ እንዳለ በትላንቱ ጥቃት እጃቸው አለበት የተባሉ ከፌደራል እስከ ዞን ድረስ ያሉ 7 አመራሮች በቁጥጥር ስር መዋላቸውን የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ገልጿል። የሟቾችን ቁጥር በተመለከተ ገና እየተጣራ መሆኑንም ገልጿል። ዘገባው ያስተር መስካናው ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አመታዊ የመከላከያ ፖሊሲ ህጉን በትላንትናው ዕለት ድምጽ የመሻር ስልጣናቸውን ተጠቅመው ጥለውታል። የዩናይትድ ስቴትስ ምክር ቤት በሁለቱም ፓርቲዎች አባላት ሰፊ ድጋፍ ያለውን የመከላከያ ውጪ ህግ የተቃወሙት ፕሬዝዳንቱ ለቻይናና ለሩሲያ የቀረበ ስጦታ ነው ሲሉ ገልጸውታል። ብሔራዊ የመከላከያ የውጭ ድንጋጌ ተብሎ የሚጠራው ህግ ለወታደራዊ መርሃ ግብሮች የሚውል 740 ቢሊዮን ዶላር ወጪ የሚፈቅድና ለሀገሪቱ የጦር ኃይል አባላት የ3% የደሞዝ ጭማሪ የሚሰጥ መሆኑ ተመልክቷል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የፕሬዝዳንቱን እርምጃ ወታደሮቻችንን የሚጎዳ እጅግ አስገራሚ ግዴለሽነት ነው ሲሉ ገልጸውታል። ሰሞኑን ይፋ የተደረገው ስፋት ያለው የኮምፒውተር ደህንነት ስለላና ጥቃት ዘመቻ በአሜሪካ ክፍለ ሀገራትና የአካባቢ አስተዳደሮች ላይ ጉዳት ማድረሱን የዩናይትድ ስቴትስ የኮምፒውተር ደህንነት ድርጅት ቢያስታውቅም ብዙ ተጨማሪ ዝርዝር መረጃ ግን አልሰጠም። ሶላር ዊንድ በሚባል የዩናይትድ ስቴትስ ቴክኖሎጂ ኩባንያ ተጠቅሞ የፌደራሉ መንግስት የኮምፒውተር ስርዓት ገብቶ ጥቃት ያደረሰው ዘመቻ በፌደራል በክፍለ ግዛቶችና በአካባቢ አስተዳደሮችና ቁልፍ በሆኑ የመሰረተ ልማት ተቋማትና የግል ዘርፍ ድርጅቶች ላይ ጉዳት አድርሷል ሲል ነው የሳይበር ሴኩሪቲ ድርጅቱ ያስታወቀው። ተቋሙ በድህረ ገጹ ባወጣው መግለጫ የትኛዎቹ መንግስታዊ አካላት ላይ ጉዳት እንደደረሰ አልዘረዘረም። እስካሁን የገንዘብ የኮሜርስና የኢነርጂ ሚኒስትሮችን ጨምሮ ጥቂት መስሪያ ቤቶች በጥቃቱ ጉዳት እንደደረሰባቸው ግን ገልጿል። ከፍተኛ የዩናይትድ ስቴትስ ባለስልጣናት የኮምፒውተር ስርሰራ ጥቃቱን ያደረሰችው ሩሲያ ናት ቢሉም ሩሲያ አስተባብላለች። ብራዚል ውስጥ በመጨረሻ ምዕራፍ የሰው ላይ ሙከራ ያደረገውና በቻይናው መድኃኒት ኩባንያ ሲኖቫክ ባዮቴክ የተቀመመው የኮቪድ-19 ክትባት ከ50% በላይ ውጤታማነት እንዳሳየ የብራዚል ተመራማሪዎች ገለጹ። ሆኖም የብራዚል መንግስት የምርምር ተቋም የመድኃኒት ኩባንያው ሲኖቫክ በጠየቀን መሰረት የምርምር ውጤቱን ሰነድ ይፋ እናወጣም ብሏል። ይህ ታዲያ የክትባት ስራው ግልጽነት የጎደለው ነው የሚለውን ጥያቄ እንደገና ቀስቅሶታል። ኮሮናቫክ የተሰኘው ሲኖቫክ ሰራሽ ክትባት ባለፈው ጥቅምት ወር ባንደኛው የሙከራው በጎ ፈቃደኛ ተሳታፊ ላይ ባደረሰው ከበድ ያለ እክል ተብሎ በተገለጸው ክስተት የተነሳ ሙከራው እንዲቋረጥ ተደርጎ እንደነበር ይታወሳል። በዩናይትድ ስቴትስ የጆን ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት በአሁኑ ጊዜ በዓለም ዙሪያ በበሽታው ሳቢያ የሞቱት ሰዎች ቁጥር ከ1.7 ሚሊዮን አልፏል። ነሱን ጨምሮ በአጠቃላይ በቫይረሱ መያዛቸው የተረጋገጠው ሰዎች ብዛትም ከ78.7 ሚሊዮን በልጧል። የቻይናው ሲኖቫክ ኩባንያ በሽታውን ለመከላከል የሚያስችል ክትባት ለማውጣት እየተጣደፉ ካሉ አያሌ የመድኃኒት ኩባንያዎች አንዱ ነው። ይህ በእንዲህ እንዳለ በላቲን አሜሪካ የመጀመሪያ የሆነው የኮቪድ ክትባት አቅርቦት ትላንት ደርሷል። ከቤልጅየም ተጭኖ ሜክሲኮ ሲቲ የገባውን የፋይዘር ባዮቴክ ክትባት የተቀበሉት የሜክሲኮ የጤና ሚኒስትር የዚህ ወረርሽኝ ማክተሚያ ምዕራፍ እነሆ ዛሬ ተጀመረ ብለዋል። ትላንት ሜክሲኮ የደረሰው ምን ያክል ክትባት እንደሆነ ባይገለጽም ሜክሲኮ 1.4 ሚሊዮን ክትባቶች ይላኩላታል ተብሎ ነበር። የሆነ ሆኖ ባለስልጣናቱ በደረሳቸው ክትባት ዛሬ የጤና ሰራተኞችን መከተብ እንደሚጀምሩ አስታውቀዋል። በዩናይትድ ስቴትስ ደግሞ የኮቪድ-19 ክትባት ከተጀመረ 2 ሳምንት ሊሆነው ነው። በዚህ ጊዜ ውስጥ በዋናነት የጤና ሰራተኞችና የጤና እንክብካቤ ማዕከሎች የሚኖሩ አረጋውያን ተከታቢዎች ቁጥር ወደ 1 ሚሊዮን ይጠጋል ተብሏል። ይህ አሃዝ ታዲያ የፌደራሉ መንግስት ኦፕሬሽን ዋርድ ስፒድ በተባለው መርሃ ግብሩ ከወጠነው በዚሁ በተሰናባቹ 2020 ዓመተ ምህረት ውስጥ ብዙ ሚሊዮን ክትባቶች በገፍ ለማምረትና 20 ሚሊዮን ሰዎችን የመከተብ እቅድ ጋር ሲነጻጸር በእጅጉ ያንሳል። አድማጮች ለሰዓቱ ያስኩላችሁ ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። voamharik.com ከተሰኘው ገጻችን በተጨማሪ የማህበራዊ መገናኛ አውታሮቻችን አዳዲስ መረጃዎችን ለማግኘት መልካም አማራጮች ናቸው። ወደ ቀዳሚው ዘገባ እናምራ። ጉግል ኩባንያ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይንም አርቲፊሻል ኢንተለጀንስ ባለሙያ ትምኒት ገብሩ የቀድሞ ስራ ባልደረቦቿ እድገት ተሰጥቷት ወደ ስራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ በሙሉ አብቅቷል ስትል ለአሜሪካ ድምጽ ተናግራለች። ጉግል ትምኒት ከስራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ይቅርታ ቢጠይቅም ይቅርታው ለኔ ያልቀረበም ስትል አልተቀበለችውም። በሰው ሰራሽ ልህቀት ዙሪያ ስላሉ መድሎችና ኢፍትሃዊነት በርካታ ጥናት ያደረገችውና በድንገት ከስራዋ በመባረሯ ባለም ዙሪያ ትልቅ መነጋገር የሆነችው ትምኒት ገብሩን በስራዋና ከጉግል ጋር በተፈጠረው ውዝግብ ዙሪያ ያናገረቻት ስመኝሽ የቆየ ናት።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሃዊ መሆን እንደነበር ትምኒት ተናገራለች።
አንደኛው በጣም ያሳሰበኝ ነገር ምንድነው? ይሄ ሁሉ የአርቲፊሻል ኢንተለጀንስ ኮንፈረንሶች ወይ ሌሎች ስብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይ ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሻል አይደለ? ስለዚህ ለዛም እኔ ለዛ ነው በቃ እንደዚህ አይነት የፍትሃዊነት የአርቲፊሻል ኢንተለጀንስ ፍትሃዊነት ሞያ ውስጥ መግባት የፈለኩት።
ትምኒት የቴክኖሎጂ ውጤቶች አካታችና ፍትሃዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ ያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው።
አሁን ለምሳሌ ግራጁዌት ከማድረጌ በፊት ከጓደኛዬ ጆይ ቡሏሚኒ የምትባል ጋናዊት አሜሪካዊት ከእሷ ጋር አሁን ለምሳሌ የፌስ ሬኮግኒሽን አይነት ፌስ ሬኮግኒሽን ቴክኖሎጂዎች ማለት የአንቺን ፎቶ ለማሽኑን ስትሰጪው አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚህ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ እስፔሻሊ ጥቁሮች ሴቶች ላይ በጣም እንደማይሰራ በጣም ችግር እንዳለበት አሳየን። ከጠናሁባቸው ነገሮች አንዱ እሱ ነው።
ተምኔት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሐዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ 2 አመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሂድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው ስንል ትምኒትን ጠይቀናታል።
መስለኝ መክንያቱ የጽሁፉና የኢሜይሉ ብቻ ነገር አይመስለኝም። እኔ መስለኝ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮችና ስለ ሴቶች በጣም ብዙ ስለማወራ ይህንን ምክንያት አድርገው የሚያስወጡኝ ነው የሚመስለኝ። እኔ ምክንያቱም አሁን ለምሳሌ ጽሁፉን ስታየው ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለ እሱ ነበረ። ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቅሞች አሉ? ምን አይነት ችግሮች ሊመጡ ይችላሉ ብለን እየጠየቅን የጻፍንበት ጽሁፍ ነው። እነዚህ ሁሉ ላንጉጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎች ስታ እየተጠቀሙበት ነው? እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋ መፍጠር ስለሚችል የተጽሁፍ መፍጠር ስለሚችል ሚስኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍነው ምንድነው ጽሁፎች ይሄን ላንጉጅ ቴክኖሎጂ ከሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አድረስ ማድረግ እንችላለን? እንደዛ ነበር የጻፍነው።
ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካተት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ ራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች።
አንደኛ ነገር አላባረርናትም ራሷ ናት የወጣችው። እሱ ኦፍ ኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምን አሉ፣ አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ ፒር ሪቪው የሚባል ነገር አለ። ፒር ሪቪው ማለት ምንድን ነው? ያንቺን ጽሁፍ ሌሎች እንደ አንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ አይነት ፊድባክ እንደሰጠሽ አታውቂም፣ ስማቸውን አታውቂም ማለት ነው። የጄፍ ዲን የጻፈው ኢሜይል ብዙ ሰዎች ምን መሰላቸው፣ እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸውን ማወቅ የሌለብኝ ሰዎች ማን ናቸው ብዬ የጠየኩኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም። እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔም አታክ ማድረግ ጀምረዋል። የተለያየ ነገር መጥቷል። እንደዛ
ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሃነትና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘር እኩልነት እንደሚሰሩም በተለያየ አጓጣሚዎች ይናገራሉ። ይሄ ፖሊሲ ከወሬ ዘለል አይደለም የምትለው ትምኒት ግን በተቃራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ትናገራለች።
ወሬ ብቻ ነው እና ወሬው ደግሞ በጣም ሲበዛ የባሰ ይጎዳናል። ምክንያቱም ምንድነው ሰዎች ወሬውን ስለሚሰሙ ጥቆቹ እዚህ መጥተው ወይ እንደዚህ አድርገው የተለየ ነገር ይሰጣቸዋል፣ ጸጥ ብለው ሳይሰሩ እንደዚህ ይሆናሉ እንደዚህ አይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለ እንደዚህ ነገር እናወራለን፣ ስንት ውይይት አለ፣ ስንት ዶክመንት እንጽፋለን፣ ስንት ስብሰባ እናደርጋለን፣ ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብም የሆነ ነገር እንዲደረግ ከፈለገን ምንድነው ከውይይት የበለጠ ከዶክመንት መጻፍ የበለጠ ነገር ማድረግ አለብን ብዬ ነበር የጻፍኩት።
ትምኒት ከጉግል መባረሯ በብዙሃን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለሷ እንዳልተላለፈ በመግለጽ በመትኩ እኔን ነገረኛ ጥቁር ሴት አስመስለውኛል ትላለች።
ይቅርታ ማለት የቀረበ ምንም ይቅርታ አይደለም። ግን የእውነት ይቅርታ ያደረገው ምንድነው ያለው? ይቅርታ ያለው ይሄኛው ኢንሲደንት ጉግል ውስጥ ያሉትን ጥቁሮች ጉግል ለኛ የሚሆን ቦታ አይደለም እያሉ ያስተሙና ነውና ለሱ ይቅርታ እላለሁ አለ። ትምኒትን ላደረግናት ነገር ይቅርታ እላለሁ አላለም። ትምኒትን ስላባረርናት ይቅርታ እላለሁ አላለም። ትምኒት ደስ ሳይላት ወጣለች እና እሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይለኝ ራሴ አይደለም የወጣሁት እነሱ ናቸው አባረሩኝ። ምን አይነት ስቴሪዮታይፕ አለ? ዘ አንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት ዲኤስክሌሽን ሰላም ማምጣት ምናምን እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ።
ትምኒት የቴክኖሎጂ ዘርፉ ኢፍትሃዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች። እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች።
እኔ ምላም መሰለሽ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉ ሰዎች አሜሪካ ውስጥ ያለውና ሌላ አገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሩ። በራሳችሁን ምን እንደሚጠቅማችሁ አስባችሁ ምን አይነት ቴክኖሎጂ መስራት ያለብን ብለን ማሰብ አለብን።
ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራትና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤአይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና እያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ከተመሰረተ 16 ዓመታትን ያስቆጠረው ፍካት ሰርከስ የማህበረሰብ ሰርከስ በልዩ የሰርከስ ስልጠና መርሃ ግብር የሚሳተፍ ሲሆን የቡድኑ በአፍሪካ የመጀመሪያውን የሰርከስ ፌስቲቫልም አዘጋጅ ነው። በተጨማሪም ቡድኑ የፈገግታ መድኃኒት የሚል መርሃ ግብር ቀርጾ በአዲስ አበባ ጥቁር አንበሳ ሆስፒታል የህፃናት ልዩ ክፍል በሳምንት 6 ቀናት ህፃናትን በማዝናናት ያስተምራል። የደንገረመው ከቡድኑ መስራቾች አንድ የሆነውን የፈጠራ ዳይሬክተር ደረጀ ዳኛ አነጋግራ ተከታዩን አዘጋጅታለች።
ከአመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት፣ ወዳጅ የሚያፈሩበት እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል።
የተለያዩ ፕሮግራሞች አሉ ለወጣቶች። በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበር የምንሰራ። ሰርከሱ ከፒያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋል። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥም ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋል። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋል። በዛ መሰረት ደግሞ እነዚህ ሰለጠኑ የነበሩት ወጣቶች ለሚቀጥለው ከስር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰብ ነበር የጀመርነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁኑ ሰዓት የግል ትምህርት ቤቶች ለትምህርት አለን። ለትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጥተው የሚሰለጥኑበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይም መሄጃ አጥተው እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጣው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደ ሚቀጥለው ክላስ ይገባሉ ማለት ነው።
ፍካት ሰርከስ ባለፉት 16 ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከ50 በላይ የሰርከስ አርቲስቶችና ቤተሰብ ማህበረሰቦችን አቅፎ ያዘ ሲሆን ተጨማሪ መርሃግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃግብሮች መካከል በዋናነት በሳምንት ለ6 ቀናት በቀን ለ2 ሰዓት ያህል በጥቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህፃናቱንና ወላጆቻቸውን ለማዝናናት ያለመ መርሃግብር ነው።
የኛ በጣም ደስ የሚልና ምን ኮራበት ፕሮጀክታችን ደግሞ ላለፉት 12 አመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት 6 ቀን ነው የምንሄደው። ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ እዛ ረጅም ጊዜ ቆያሉ። አመት 2 አመት የሚቆዩበት ሁኔታ አለና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ የፈገግታ ህክምና። በየልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉ ማለት ነው። የራሳችን የፍካት ሰርከስ አርቲስቶች ናቸው እዛ የሚሄዱት። ዶክተሮች የታመመ ፓርት ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ከለር አለው ልብሳችን። የተለያየ ቀለም ስለሆነ ይስባቸዋል። እያጫወትን ምናምን ነው እንትን ምንለው። ስለዚህ አንዳንዴ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው፣ ይህንን ስራ ስነ ልቦናቸው ላይ። ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ። ያው የልጆቻቸውን ህመም ያያሉ። ስለዚህ አይምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል የዛን ሰዓት።
ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ 2015ና እንዲሁም 2018 ዓ.ም የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጀ ይገልጻል።
ከዚህ በተጨማሪ ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያውና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበርና ከአውሮፓም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀን 2015 ላይ። እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በ2018 ነበረ የተካሄደው። እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት። ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ 12,000 ሰው አካባቢ ነው እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ፣ አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮጂቫር ፌስቲቫል አለ፣ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ።
ኮቪድ-19 በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸው እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። አሁን እስቲ ወደ ኬንያ የሚያሻግረንን አንድ ዘገባ እናሰማችኋለን። ቶሬዛ ሞል ከጎዳና ላይ ወንጀለኝነት ራሱን ቀይሮ በናይሮቢ የድሃ ሰፈር ውስጥ ሌሎችን የሚያግዝ በጎ አድራጊ ተቋም ለመመስረት ችሏል። የኮቪድ-19 ቫይረስ ወረርሽኝ ከተከሰተ በኋላ ስራ አጥነትን በማስፋፋት የማህበረሰቡን ኑሮ ፈታኝ አድርጎታል። በዚህ የተነሳ ህጻናት ወደ ጎዳና ላይ ወንጀል እንዳይገቡ አሞል ምግብ በማደል ስራ ላይ ተሰማርቷል። ሩድ ኤድመንድሮፕ ከናይሮቢ ላከውን ዘገባ እንደሚከተለው እናሰማችኋለን። ቱሪዝሙል ብዙ ጊዜ በናይሮቢ የሚገኘውን የዳንዶራ መንደር ይጎበኛል። ከተጣሉ ነገሮች የሚጠቅም ነገር ፍለጋ ሲማስኑ የሚውሉ የጎዳና ልጆችን ያነጋግራል። በጎዳና ላይ ህይወት ፈታኝ ሁኔታዎችን ጥቃት አድራሾችን መጋፈጣቸው አብዛኞቹ ወደ አደንዛዥ እጽና ወንጀል እንዲገቡ ገፍቷቸዋል። አሞል ይህንን ህይወት በደንብ ያውቀዋል። ወላጆቹ ከሞቱ በኋላ በ16 ዓመቱ ወደ ጎዳና ወጥቶ ይኖር ነበርና
snatch bags and also
ቦርሳን ነጥቅ ልብሳችሁን አጥባችሁ የሆነ ቦታ በመታሰጡበት ጊዜም የተወሰኑ ልብሶችን እንዘርቅም ነበር። መዘነጥ እንፈልጋለን፣ ሆኖም ልብስ መግዛት አንፈልግም። ስለሆነም እንከተላችሁና ልብሶቻችሁን እንዘርቃለን ያለው አሞል። አሞል የቆሻሻ መጣያ ስፍራውን ይለቀቀው ፖሊስ ጓደኛውን የከፋ ድብደባ ካደረሰበት በኋላ እንደሆነ ይናገራል። ባክስቱ ድጋፍ ወደ ትምህርት ቤት ዳግም በመመለስ የኮሌጅ ትምህርቱን ለመጨረስም ችሏል። ሆኖም ትቷቸው የሄዱ የጎዳና ልጆችን አረሳም። ስለሆነም የልብስ ለገሰዎችን ማስተባበር ጀመረ። የበጎ አድራጎት ስራውም እያደገ መጣ።
Right now we have supported over 30,000 people.
እስካሁን ድረስ ከ30,000 በላይ ሰዎችን ደግፈናል። ከ5,000 በላይ የምናውቃቸው ለጋሾች አሉ። ልብሶቻቸውን ብቻ በግላጭ ለመለገስ ይመጣሉ ያለው። የኮቪድ-19 ወረርሽኝ የናይሮቢ ደሃ ሰፈሮችን ኢኮኖሚ ማስጨነቅ ሲጀምር አሞል ምግብና የሴቶች ጽዳት መጠበቂያ ቁሶችን ማደል ጀምሯል። ካሮል ኦቦኒዮ ከተጠቃሚዎች መካከል አንዷ ናቸው።
ልጄ ወደ ቆሻሻ መጣያ ስፍራዎች መሄድ የሚያቆምበትን መላ ተመክሬያለሁ። ምክንያቱም ቆሻሻ የሚጣልባቸው ስፍራዎች ለህፃናት በፍጹም የሚበጁ አይደሉም።
ከወረርሽኙ በፊትም ቢሆን የተባበሩት መንግስታት የስነ ምህዳር መርሃ ግብር እንደተናገረው 3000 ያክል ቤተሰቦች የዳንዶራ ቆሻሻ መጣያ ስፍራን መተዳደሪያቸው አድርገዋል። ቀድሞ ከቆሻሻው ተቀሙ ነገሮችን ለማግኘት ሲማስን የነበረው አሞል ህፃናትን ከጎዳና ለማራቅ ከስቃይ ከበደልና እሱም ካለፈበት የወንጀል ህይወት ለመታደግ የበኩሉን እያደረገ ነው። ጃምቦ ፋና ሀባሪካን ንቱሪታና ወገኒ ወካሪቢሽዋ ኬንያ የሶ ሀኩና ማታታ ስላመሽን ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የዛሬው ተረኛ የመርሃ ግብሩ አርታኢ ሰለሞን አባተ ነው። መልካም ምሽት።